ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የመጋቢት 6/2014 ዓ.ም ምሽት መሰናዷችን ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የሳይንስ ትምህርት ፍላጎት ላላቸው አፍሪካውያን ሴት ተማሪዎች የሚያገለግል መርሃ ግብር ተጀመረ።
እዚህ ደቡብ አፍሪካ ውስጥ
ዘገባ ይኖረናል። በሌላ ርዕስ ደግሞ በባህር ዳር የሳይክል አብዮት ተጀምሯል።
በከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎችን መምጣታቸው አይቀርም ብስክሌት ሊገጣጠሙ።
ይህም በምሽቱ የሚደመጥ ይሆናል። አንቂ ወጣት እንግዳም ጋብዘናል። ሌሎች ጥንቅሮችም አሉን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ደግሞ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ኤደን። በናይጄሪያ ከየካቲት አጋማሽ ጀምሮ የሥራ አድማ ላይ የሚገኙ መምህራን አድማቸውን ለተጨማሪ 2 ወራት ማራዘማቸውን አስታውቀዋል። መምህራኖቹ የሥራ አድማ የጀመሩት መንግስት ቃል የገባላቸውን ጥቅማጥቅም ሳይሟላ በመቅረቱ ሲሆን በዚህ ምክንያት ወደ 8 ሚሊዮን የሚጠጉ የናይጄሪያ ተማሪዎች ትምህርት መማር እንዳልቻሉ ተገልጿል። በ2009 ዓመተ ምህረት ተካሂዶ በነበረ ተመሳሳይ የሥራ አድማ መምህራን ከናይጄሪያ ባለስልጣናት ጋር የ500 ሚሊዮን ዶላር እንዲፈራረሙ አስችሏቸው ነበር። ገንዘቡም ደሞዝ በወቅቱ እንዲከፈልና በናይጄሪያ የሚገኙ የመንግስት ትምህርት ቤቶች ይዞታ እንዲሻሻል አስችሏል። ከሁለት ሳምንት በፊት የናይጄሪያ ተማሪዎች ብሔራዊ ማህበር የተሰኘ ተቋም ባካሄደው የተቃውሞ ሰልፍ መንግስትና መምህራን ስምምነት ላይ እንዲደርሱና ተማሪዎች ወደ ትምህርት ገበታቸው መመለስ እንዲችሉ ጠይቆ ነበር። የናይጄሪያ የሰራተኞች ጉዳይ ሚኒስትር ግን መሰግናለሁ 230 ሚሊዮን ዶላር መክፈሉን በመግለጽ ከዚህ በላይ ገንዘብ መጨመር እንደማይችል አስታውቋል። የቻድ ባለስልጣናት የቀድሞ የመካከለኛው አፍሪካ ሪፐብሊክ ሚሊሺያ መሪ የነበረውንና በጦር ወንጀል እንዲሁም በሰብአዊነት ላይ በተፈጸመ ወንጀል የሚፈለገውን ግለሰብ ሄግ ለሚገኘው ዓለም አቀፉ የወንጀለኛ ፍርድ ቤት አሳልፈው መስጠታቸውን አስታወቁ። ማክሲም ጂኦፈሪ ኤሊ ሞኮምጋዋካ የተሰኘው መሪ እንደ አውሮፓውያን አቆጣጠር በ2012 እና በ2014 ዓመተ ምህረት በመካከለኛው ምስራቅ በሚገኙ ባንጉይና ሌሎች አካባቢዎች በተፈጸሙ ወንጀሎች ተጠርጣሪ ሆኖ እንደሚፈለግ ፍርድ ቤቱ ያወጣው መግለጫ አመልክቷል። ሞኮም ጸረ ባላካ የተሰኘ ቡድን መሪ የነበረ ሲሆን በ2019 ዓመተ ምህረት የሀገሪቱ የጦር መሳሪያ ቅነሳ ብተናና መልሶ ማቋቋም ሚኒስትር ሆኖ አገልግሏል። የተከሰሰበት የጦር ወንጀልም ሆን ብሎ በሲቪሎችና በሰብአዊ እርዳታ ሰጪ ግለሰቦች ላይ ጥቃት ማድረስና እድሜያቸው እስከ 15 ዓመት የሚደርሱ ህጻናትን በውጊያ ማሰማራትን ያጠቃልላል። ወደ ኮቪድ ወሬዎች እናመራ። በቻይና የቴክኖሎጂ መናኸሪያ በሆነችውና የአፕል ምርቶች በሚመረቱባት ሸንጀን ከተማ የኮቪድ-19 ቁጥር እያሻቀበ መምጣቱን ተከትሎ ከቤት ያለ መውጣት ክልከላ ታውጇል። የከተማዋ የህዝብ መጓጓዣ ተሽከርካሪዎች ሙሉ ለሙሉ የተዘጉ ሲሆን ነዋሪዎች ምርመራ እየተደረገላቸው መሆኑን ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የቀድሞ ፕሬዝዳንት ባራክ ኦባማ በኮቪድ-19 መያዛቸውን ሆኖም እሳቸውም ሆኑ ከቫይረሱ ነጻ የሆኑት ባለቤታቸው ሚሼል ኦባማ ክትባቱን ሙሉ በሙሉ በመወሰዳቸው ህመም እንዳልጸናባቸው በትዊተር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። ሰዎች ክትባቱን በመወሰድ ራሳቸውን እንዲጠብቁ መክረዋል። ከጆንስ ሆፕኪንስ የኮሮና ቫይረስ ማዕከል የተገኘው መረጃ እንደሚያሳየው በዓለም ዙሪያ በኮሮና ቫይረስ ህይወታቸውን ያጡ ሰዎች ቁጥር ከ6 ሚሊዮን በላይ ነው። በመጨረሻም ዩክሬን የራሻና የዩክሬን ልዑካን ምንም መፍትሄ ባልተገኘበት አራተኛ ዙር ውይይት እያደረጉ ባሉበት ወቅት የራሻ ወታደሮች በዋና ከተማዋ ኪየቭ ዳርቻ ላይ በሚገኙ መኖሪያ ቤቶች ላይ መድፍ መተኮሳቸውን የዩክሬን ባለስልጣናት አስታውቀዋል። በኪየቭ የሚገኙ ባለስልጣናት እንዳሉት 9 ፎቅ ባለው የመኖሪያ ህንጻ ላይ በደረሰው ጥቃት አንድ ሰው ሲገደል በከተማዋ የሚገኝ የአውሮፕላን መስሪያ ፋብሪካ በመመታቱ ትልቅ የእሳት ቃጠሎ ተነስቷል። በቤላሩስ በአካል በመካሄድ ፋንታ በቪዲዮ የተካሄደ የነበረው የሁለቱ ሀገራት ድርድር ለአንድ ቀን የተቋረጠ ሲሆን በነገው ዕለት ይቀጥላል ተብሎ ይጠበቃል። የዩክሬን ባለስልጣናት ራሽያ ወረራ ከፈጸመች አንስቶ 2500 ሲቪሊያን መገደላቸውን ቢያስታውቁም ቁጥሩ እስካሁን በገለልተኛ ቡድን አልተረጋገጠም። አድማጮች ለሰዓቱ ያዝናቸው ዜናዎች ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ምንሽ ቆያን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም በፌስቡክ ገጻችን ቪኦኤ አማርኛ ላይና በድረገጻችን ቪኦኤ አማርኛ ላይ ልታገኙአቸው ትችላላችሁ። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር። የዕለቱ ቀዳሚው ርዕሳችን በሴቶች ዙሪያ ያተኩራል። በደቡብ አፍሪካ የተጀመረው ገልስ ፎርስቴም የተሰኘው ተቋም የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎች በትምህርት ቤትም ሆነ በአካባቢያቸው የሚያጋጥሟቸውን ተጽዕኖዎች በአህጉር ደረጃ ለመፍታትና በአንድ ላይ መስራት የሚችሉበትን ሁኔታ ለማሳየት እየጣረ ይገኛል። ስምኝሽ ቆየ በተለያዩ የአፍሪካ ሀገራት ከሚገኙ 1000 በላይ የሚሆኑ የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎች ለመርዳት የሚያደርጉን እንቅስቃሴ ቃኝታለች ቀጥሎ ይቀርባል።
ሴት ተማሪዎች በትምህርት ቤት ቆይታቸው ወቅት የሚገጥማቸውን ኢኮኖሚያዊ፣ ማህበራዊና ጾታዊ ተግዳሮቶች ተቋቁመው ትምህርታቸውን ለመጨረስ ብሎም ስራ አግኝተው ውጤታማ ለመሆን ከወንዶች የበለጠ ጥረት ማድረግ ይጠበቅባቸዋል። ለዚህ ደግሞ ምክንያቱ ማህበረሰቡ ሴቶች ማድረግ ይችላሉ ብሎ በገደብ ያስቀመጣቸው የተሳሳተ እምነቶች እንደሆኑ ከጅማ ዩኒቨርሲቲ በኮምፒውተርና በኤሌክትሪካል ኢንጂነሪንግ የተመረቀችው ሱማያ ሁሴን ትናገራለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ና ምትገኝ ችግር ምን እንዴት እንደሆን ያደርጋታል ምናምን የሚሉ ኮሜንቶች አሉ። ኢቨን ደግሞ ላይክ አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ፊልድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤት ይለኛል ምናምን ስል ምን ሆነሽ ነው ውጤት እያለ አንቺማ መማር ያለብሽ ሜዲሲን ነው የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
ሴት ተማሪዎች እነዚህና የመሳሰሉ ችግሮቻቸውን በጋራ ለመፍታት የሚያስችላቸው መረጃዎች የሚለዋወጡበትና ተመሳሳይ ችግር አጋጥሟቸው ካሸነፉ ሴቶች ጋር የሚያገናኝ ድልድይ በማጣት በቀላሉ ተስፋ በመቁረጥ ከህልማቸው እንደሚርቁ ሱማያ ገልጻልናለች። ይሄ በኢትዮጵያ ሴት ተማሪዎች የሚያጋጥማቸው ችግር በዓለም ዙሪያ በተለይ ደግሞ እንደ አፍሪካ ባሉ ታዳጊ ሀገራት የሚማሩ ሴት ተማሪዎች የሚያጋጥማቸው ችግር ነው። ስለሆነም ሴት የአፍሪካ ተማሪዎች ባንድ ላይ ተሰባስበው በችግራቸው ዙሪያ ለመወያየትና መፍትሄ ለማምጣት ደቡብ አፍሪካ ውስጥ Girls for STEM የተሰኘ ተቋም አቋቁመዋል። የድርጅቱ መስራችና ዳይሬክተር የሆነችው ሳራ ያምባ በኮንጎ ተወልዳ ያደገች የ17 ዓመት ወጣት ስትሆን ተቋሙን ለምን ማቋቋም እንዳስፈለገ እንድትገልጻለች።
ስንጀምር ለሳይንስ ትምህርት ፍቅር የነበረንና እዚህ ደቡብ አፍሪካ ውስጥ የምንማር 5 ሴቶች ሆነን ነው። ሁላችንም ሴቶች ወደ ሳይንስ ትምህርት እንዳይመጡ የሚያግዳቸውን ችግሮች እንዴት ማሸነፍ እንችላለን ነበር አላማችን። ከዛ በኋላ ሌሎች በሳይንስ ትምህርት ፍላጎት ያላቸውን ሴት ተማሪዎችንስ ለምን አንረዳም ብለን አሰብን። ከዛ ደግሞ ስናይ ሴት ተማሪዎች ብቻ ሳይሆኑ በአጠቃላይ ሴቶች በሳይንሱ ዘርፍ ብዙ እድሎች አይመቻችላቸውም። ስለዚህ በየትኛውም የአፍሪካ ሀገር የሚገኙ በማንኛውም የእድሜ ክልል ያሉ ሴቶች አባል ሆነው የሚሳተፉበት መንገድ አመቻቸን።
Are you guys a group of girls from different African countries?
አባሎቻችሁ በአንድ የትምህርት ዘርፍ ወይም ከአንድ ሀገር የተውጣጡ ብቻ ናቸው?
አሁን አባላቶቻችን ከኮንጎ፣ ከደቡብ አፍሪካ እና ከሌሎችም ሀገራት የተውጣጡ ናቸው። በተለይ በሳይንስ ትምህርት ፍላጎት ያላቸው ማናቸውንም ሴቶች እንደግፋለን።
What is the obstacle?
ከተለያዩ ሴት ተማሪዎች ጋር እንደመስራታችሁ መጠን እስካሁን ካስተዋላችሁት ሴቶች በሳይንስ የትምህርት ዘርፍ እንዳያድጉ ወይም እንዳይበረታቱ የሚያግዳቸው ነገር ምንድን ነው?
ብዙ ጊዜ ሴቶች በሳይንስና ቴክኖሎጂ ዘርፍ ወደኋላ እንዲቀሩ ተደርጓል። እንደ ወንዶች በዘርፉ እንዲያድጉ አይደገፉም። ሁልጊዜም ወንዶች ናቸው በሙያ መግባት የሚፈልጉት ወይም የሚደገፉት። ሴቶች በሳይንስ ትምህርት መሰማራት ቢፈልጉ ለወንዶች የሚደረገውን አይነት ድጋፍ ለኛ አይደረግልንም። እንደ ሴት የሁኔታ ሴቶች ላይ እንዲቀጥል አንፈልግም። ለምሳሌ በሂሳብ፣ ፊዚክስ፣ ኬሚስትሪ ዘርፍ የሰላም ኖቤል ሽልማት አሸናፊነትን ብትመለከቺ በመቶዎች ከሚቆጠሩ ተሸላሚዎች ውስጥ አንድም አፍሪካዊት ሴት የለችበትም። ይሄ በተለይም በሳይንሱ ዘርፍ መሰማራት ለምንፈልግ ሴቶች በጣም አሳዛኝ ነገር ነው። ስለዚህ እንደወጣትና በዘርፉ መሰማራት እንደሚፈልግ ሴት ስላለው ችግርና ችግሩ እንዴት እንደተፈጠረ መወያየት እንፈልጋለን።
ሰራና ጓደኞቿ የመሰረቱት Girls for STEM የተሰኘው ይህ ተቋም በአሁን ወቅት ከ1000 በላይ ለሚሆኑ በተለያዩ የአፍሪካ ሀገራት ለሚኖሩ ተማሪዎች የመወያያና ድጋፍ የሚያገኙበት መድረክ ፈጥሯል። ሳራ ይህንን ተቋም ስትመሰርት መነሻዋ ቤተሰቦቿ እንደሆኑ ነግራኛለች።
እህቶቼ ሁሉም የሳይንስ ትምህርት ይስባቸው ስለነበር ቴክኒክ ትምህርት ቤቶች ገብተው ተማሩ። ግን ወደ ስራ የሚያስገባቸውን አጋጣሚ አላገኙም። ስለዚህ ስራቸውን ለመቀየር ተገደዱ። ያንን ሳይ በእኔም ላይ ተመሳሳይ ነገር እንዲፈጠር መስቀል የለብኝም አልኩኝ። እንደ ሴት የምፈልገውን ህልም መኖር መቻል አለብኝ። ይህ ሁኔታ በሳይንስ መድረስ ከምፈልግበት ደረጃ እንዲያስቆመኝ ለምን ፈቀዳለሁ?
How is it encouraging children and young girls?
Girls for STEM የተሰኘው ተቋም ታዲያ በምን መልኩ ነው ሴቶችን የሚያበረታታው?
We created certain programs that would help these females.
ሴት ተማሪዎችን ለማገዝ የተለያዩ የድጋፍ ፕሮግራሞችን አዘጋጅተናል። ለምሳሌ ተማሪዎቹን ከሜንተር ምክር የሚለግሱ ባለሙያዎች እናገናኛቸዋለን። ይሄ ሴት ተማሪዎችን ወደ ሳይንስና ቴክኖሎጂ ዘርፍ እንዲሳቡ፣ ስኬታማ መሆን እንደሚቻል እንዲማሩ የሚያስችላቸው ሰዎችን እንዲያዩ ይረዳቸዋል። በችግሮቻቸው ውስጥም እነሱ ብቻቸውን አለመሆናቸውን ከሌሎች ሰዎች ተሞክሮዎች ይሰማሉ። በተጨማሪም ሴቶች በስራው ዓለም ከተሰማሩ በኋላም ከወንዶች ተለይተው ወደ ኋላ እንዳይቀሩ ስራው የሚጠይቀው ልምድ እንዲኖራቸው ድጋፍ ከሚያደርጉላቸው ሰዎችም ጋር እናገናኛቸዋለን።
What's your aim or goal?
ሴት ተማሪዎች በተለይ በሳይንስ ዘርፍ የሚሆን ሌሎች ሴቶች በብዛት በማይገኙባቸው የትምህርት አይነቶች ምን ደረጃ ላይ ሲደርሱ ማየት ትፈልጋላችሁ?
My aim and my goal is equality
inside. ከወንዶች እኩል ጎን ለጎን በሳይንሱ የትምህርት ዘርፍ ተቀባይነትን ሲያገኙ ማየት እንሻለን። ለምሳሌ እኔ ፍላጎቴ በፊዚክስ ትልቅ ደረጃ መድረስ ነው። ስለዚህ ዩኒቨርሲቲ ስገባ የሚያጋጥመኝ ሁኔታ ከዛ እንዲያስቆመኝ አልፈልግም። ያንን የሚያበረታታ ሁኔታ መፍጠር ነው የምፈልገው። ስለዚህ ሴቶች በሳይንስ ትምህርት ፍላጎት ካላቸው ከወንዶች እኩል ያንን የሚያበረታታና ድጋፍ የሚያደርግላቸው ሁኔታዎችን ማሳደግ እንፈልጋለን።
እንደ Girls for STEM ያሉ ተቋማት በኢትዮጵያ ትምህርት ቤቶችና አካባቢዎች ቢቋቋሙ ሴት ተማሪዎች የሚገጥሟቸውን ችግሮች በቅርበት ተገናኝተው ለመፍታትና ለመደጋገፍ ያስችላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ መደመጡን ይቀጥላል። በባህር ዳር ከተማ የብስክሌት አብዮት ተፋፍሟል ትናናለች ዘጋቢያችን አስቴር ምስጋናው። የባህር ዳር ከተማ አስተዳደር ደግሞ እለት እለት የተጠቃሚዎችን ፍላጎት መጨመሩን በመመልከት የብስክሌት መንገዶችን የማካለል ስራና ብስክሌት ከቀረጥ ነጻ የሚገባበትን መንገድ እያመቻቸው ነው ብለን ቀጥሎ ይቀርባል።
አቶ ፈጠነ ዋሴና ወይዘሮ ስመይ መኮንን የ50 አመት ትዳር ያላቸው ጥንዶች ናቸው። ሁለቱ ጥንዶች ከብስክሌት ጋር የተጠበቀ ግንኙነት አላቸው። እንዴት ብትሉ አቶ ፈጠነ ባለቤታቸው ወይዘሮ ስመይን ሲያገቡ ጥሎሽ የጣሉት ብስክሌት ነው። ከዛ ከ45 አመት በላይ ብስክሌት አብረው ነድተዋል።
ያንን ወንደላጥሩኝ ሳይክል የነገዝችን ስጋለብ እንደነበረ ወቀት ምን ይስማኛል? ወጣት ነበርኩ በጋን ጊዜ ምሽታት ፈልገኝ ሙሉ ልብስና ሳይክል ይጣልልኝ መጣ። ያቺን ሳይክል ግዴታውና ላፈቀርሽው ምሽት ሌላ ቢደረጋል እንኳን ይቀርቶ ያቺን ሳይክል ጣልኩና ሙሉ ልብስ ጥዬ ሳይክሏ 200 ምናምን ተገዘች። አላ እሷ ለሳይክል እኔ ለሳይክል ስንል አዲው መጣ። የመጀመሪያም ያን እዚያ ቀጥሎ ሀሴት እሷ ነች የመጀመሪያ። እዚያ ቀጥሎ ሙሉው ባለብስ ካንቶ ሶስት ሸፍት ነበር የነበረ ሰራተኛው 3500 ሰራተኛ ነበር የነበረ በዚያን ጊዜ እና ቁጥሩን ይሄ ነው የለመዋቅ አልችልም የዚያን ጊዜ አናስበው እንጂ የለለው በግሩም የሚዳክራል። እዚያ በኋላ ሙሉ በሙሉ እንግዲህ ባህር ዳር እንደምታውቂያት ውበት ናት። አባይና ጣና ይዛልች ውበት ናት። በቃ ሳይክል የነበረ ትልቁ መኪና ሳይክል
አስጥያ ገባው። ጥንዶቹ አሁን 78 አመት እየተጠጋቸው እንደሆነ ነግረውኛል።
የባህር ዳር ጨርቃጨርቅ ፋብሪካ ከ30 አመት በፊት 3000 ሰራተኞችን የያዘ እንደነበር የሚያስታውሱት አቶ ፈጠነ ግማሽ ያህሉ የብስክሌት ተጠቃሚ እንደነበርም ይናገራሉ። ይህም በከተማው ብዙ ቁጥር ያለው ብስክሌት ተጠቃሚ እንደነበረም ያስታውሳሉ። አቶ ፈጠነም ሆኑ ሌሎች ጓደኞቻቸው ከእድሜ ጋር ተያይዞ ከሚመጡ ተላላፊ ያልሆኑ በሽታዎች ብስክሌት በመንዳታቸው ነፃ መሆናቸውን ይናገራሉ።
የሳይክል ጥቅሙ ከበሽታ ነፃ ያደርግሻል። ለምንድን ስፖርት ነው። ህይወትም ናት። ነፃነትም ናት። ምን ጥቅም ያላት ናት። አሁን እርጅናው በስተቀር ሌላ ነገር የለም።
የባህር ዳር መልካ ምድራዊ አቀማመጥ ብስክሌት ለመንዳት ምቹ ቢሆንም ከቅርብ አመታት ወዲህ ግን የታክሲዎችና የባጃጆች ቁጥር መብዛት ብስክሌትን ከገበያ አስወጥቶታል። በቅርቡ ግን የባጃጆች እናዋና አስፋልት መንገዶች መውጣትን ተከትሎ የብስክሌት ተጠቃሚዎች ቁጥር እየተበራከተ ይገኛል። በየጊዜው የብስክሌት ውድድር በከተማዋ እየተካሄደ ነው። የባህር ዳር ከተማ አስተዳደር ባህል ቱሪዝም ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አብርሃም አሰፋ ጽፈት ቤቱ ለብስክሌት ተጠቃሚዎች ሆነ ብስክሌት ለመጠቀም ያቀዱ ሰዎች ሁለት ነገሮችን እያመቻቸ እንደሆነ ይናገራል።
ደየሆነና በተረፈ እንደ ከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎችን መንጣታቸው አይቀርም። ብስክሌት ንገጣጥሙ መንሻውን እያደጉ ለሌሎች አካባቢ ማድረስ የሚችሉና እሱ ቢሆን ነው የመንገዱን ጉዳይ በተመለከተ አንደኛ ኢቭን አሁን ካለው አስፋልት ላይ መስመር አስምሩ የብስክሌት መስመር ብቻ ማስቀመጥ ይቻላል። መኪኖቹ ማይገቡበት አድርጎ ከፓርኪንግ ነጻ አድርጎ ማድረግ ይቻላል። ሁለተኛ ግን ከዚህ በኋላ ታሳቢ አድርጎ የብስክሌት መንገድን መሰረት ያደረገ መንገድ እንዲገነባ የማድረጉ ጉዳይ ላይ መሰረት አለበት።
የብስክሌት መበራከት ለነዋሪ ከሚሰጠው ጥቅም ባለፈ በዓለም አቀፍ ደረጃ የሀገርን ስም የሚያስጠሩ ስፖርተኞችን ማፍራት ያስችላል ይላሉ። በ1990ዎቹ በብስክሌት ውድድር ክልሉን በመወከል ይወዳደሩ የነበሩት አቶ አባይ ሙላት
ስካራው ባህርዳር። ጋቢና ቪ የሬዲዮ በቴሌቪዥን መሰናዳችን ይቀጥላል። አሁን ደግሞ አንዲት እንግዳ ነው የምንጋብዝላችሁ። ወጣቷ በሃያዎቹ እድሜ የምትገኝ ስትሆን ሃና ኃይሉ ትባላለች። የወጣቶችን መንፈስ የሚያበሩ በጎ ስራ የሚያነቃቁና ወጣቶች ደግሞ የተሻለ ህይወት እንዲመሩ እያገዘች የምትገኝ ወጣት ናት። ከተማሪነት ዘመኗ ጀምሮ ታደርጋቸው ከነበሩ ማህበረሰብ አቀፍ ስራዎች ያገኘቻቸውን ልምዶች ከህይወት ገጠመኞቿ ጋር አቀናጅታ ከተለያዩ የኢትዮጵያ ክፍል ለመጡ ኢትዮጵያውያን ወጣቶች መድረኮችን እያጋራች ትገኛለች። ሀብታሙ ስዩም ከሃና ጋር ያደረገው ቆይታ ቀጥሎ ይቀርባል።
አንድ ሰው ካላወቀ ለመጣው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድ ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ የማስበው። ስለዚህ አይቶ ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ፣ የሚያነቃንን ፊልም፣ ቲያትር፣ የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት። በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጥኛለሁ፣ ከ30 የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብረን እንዴት መኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩኝ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ይላል። አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ለምሳት ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት ለጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙሃን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ መድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ ሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር፣ የማቴሪያል፣ የመንገድ፣ የህንፃ፣ የምናምን ስራዎች ቢሰሩ እንኳን በአንድ ክብሪት መግፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው፣ የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትተን ውጤቱ ላይ ነው ያተኮር ነው ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ነበረ። ከወጣቶቹ የሚያገኘው አሁን የላኩልኝ ነበር ሀሳባቸውን ብዙዎቹ።
በስራሽ አጋጣሚ ቀደም ብለሽ እንደጠቀሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ?
ካሁን በጣም አጥፊ ናቸው መጥፎ ናቸው ብለን የምናቸው ሰዎች ቀርቤ ታይ እውነታው እንደዛ አይደለም። ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሃርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጠው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች መልካም ሀሳቦችን ወጣቶች ለመትከል አንድብን የሚለውን ነገር በእውነት ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል። የምንማረው እንግዲህ አብዛኞቹ ተማሪዎች ናቸው። ወጣቶች እንግዲህ ከ70% ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል። አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው፣ ከኢለመንታሪ ከዩኒቨርሲቲ ድረስ። እና የምንማረው ትምህርት መሬት የወረደ ነገር አይደለም፣ አይጨበጥም፣ ፕራክቲካል የምንሞክረው አይደለም። ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ልቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። ሰው አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ፣ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት አደረገው እንግዲህ ከመንግስት ጋር የመስራት ድሉ በደንብ አላገኘውም ብዬ ነው ማስበው። ከዩኒቨርሲቲ ጋር ፈራለው ከሃይ ስኩል ጋር ፈራለው ግን ይበልጥ ደግሞ የመንግስት አስተዋጽኦ ከቶት አስተካክለን መስራት አለበት የሚለውን በደንብ አስምሮበት ልክ ለሌላው ነገር ለልማቱ ለውሃ ግድቡ ለሌላው ነገር ተሰጣው ትኩረት እንደውም ከዛ በላይ አስተካክል ለውጥ ትኩረት ሊሰጥ ይገባል ብዬ
በጣም አመሰግናለሁ ሃና። አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ አመት እየደረሰ ነው። ወጣቶች በአዲሱ አመት እንዲያሳድጉት የምትፈልጊው በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድነው?
አንደኛው ነጋችንን እናድን የሚል ሐሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን። ትላንትናችን አልፏል። ትላንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ያመጣ አይችልም። ጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችን አንጣላ። እኔ በትላንትና ላይ አንጣላም። በትላንትና ላይ ከሰዎች ጋር ትላንትና ላይ ምንም አይነት ነገር አይጣም ነገር። ዛሬ ግን በጃችን ላይ ያለችውና ውሳኔ መወሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጪ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጪ ምንም አይነት ፈጽሞ ምንም አይነት እድል ይኖራል ብዬ አላስብም። ጥቅም የለውም። ስለዚህ አንደኛ አስተሳሰባችን ላይ ብንሰራ ራሳችን ላይ ኢንቨስት ብናረግ መድረሻችንን ብናጣው ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚወስነው መንገድ ሲሄድ ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው ከአስር ዓመት በኋላ የት እየሄድኩ ነው ከዛ እንደዚህ አደረግን ከዛ እያልን ራሳችንን ብንጠይቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፕ ነው ያለው። እንደምናየው የምንማረውን ነገር እያደረግነው አይደለም። ስለዜጋና ስለምግባር እንማራለን ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭርጥ የሚታዩ ነገሮችን ለተማሪዎች ለወጣቶች እናሳይ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለሁ።
ሃና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ።
እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ሀብታሙ ስዩምና ሃና ኃይሉ ከዚህ ቀደም ካደረጉት ቆንጆ ቆይታ ላይ የተወሰደውን ድምጽ ነበር የሰማችሁት። እንደወደዳችሁት ተስፋ እናደርጋለን። ወደ ዝግጅታችን ማገባደጃ እየተጠጋን ነው። የመጨረሻውን ዘገባ ደግሞ እናስተዋውቃችሁ። በደቡብ አፍሪካ ሰዎች የኮቪድ-19 ወረርሽኝ ወቅት ከብቸኝነት እንዲሁም ከጭንቀት ለመውጣት ሲሉ የተለያዩ የቤት እንስሳትን ከአርቢዎች መግዛት መጀመራቸው ተሰምቷል። ሊንዳ ጊፍተሽ ዘገባ ቀጥሎ ይቀርባል።
ዩሮ የተሰኘው ዓለም አቀፍ የገበያ ጥናት ድርጅት ባወጣው ሪፖርት መሰረት በዓለም ላይ በኮቪድ-19 ወረርሽኝ ወቅት ለለማዳ የቤት እንስሳት ግዢና ሕክምና እንዲሁም እንክብካቤ የሚወጣ ገንዘብ መጠን መጨመሩን ያሳያል። ከተለመዱ የቤት እንስሳቶች መካከል የድመቶች ፍላጎት ደግሞ በእጅጉ ማየሉን ድመት የሚያረቡ ሰዎች ይናገራሉ። ወይዘሮ ሼሪል ሞስ ሶልሜት የተሰኘው የድመት ማርቢያ ድርጅት አጋር መስራች ናቸው።
Think a lot of people now they've realized
አሁን ላይ ብዙ ሰዎች ልባችን መሆን ያለበት ስራ ቦታ ሳይሆን ቤታችን ውስጥ መሆኑን የተረዱ ይመስለኛል። ስለዚህ ቤታቸው ውስጥ የሚጠብቃቸውና የሚሄዱለት ነገር ማዘጋጀት ይኖርባቸዋል። እኔ ደግሞ ብዙ ጠያቂዎችና ፈላጊዎች አሉኝ። ሰዎች ብቸኝነት ተሰምቶኛል ወዳጅ ያስፈልገኛል እያሉ ነው።
ዶክተር ሼሪ ክሌር ሱስማክስና ባለቤታቸው የህክምና ባለሙያ ናቸው። እጅግ ስራ በበዛበት የወረርሽኙን ወቅት ከብዳቸው እንደነበረ የሚናገሩት ዶክተር ሼሪ የቤት እንስሳ መግዛታቸው ስሜታቸውን እንዳቀለለው ይናገራሉ።
Sometimes the unspoken love of
አንዳንዴ ማውራት እንኳን በሚያስጠላ ጊዜ ከድመቶች ጋር ሳይነጋገሩ መዋደድና መልሶ የሚወድና የሚያቀፍ ሲኖር ደስ ይላል። እና ቤታችሁ ገብታችሁ እነሱን ስታቅፏቸው አሁን መተንፈስ ይችላሉ ትላላችሁ።
የስነልቦና ባለሙያዎች የቤት እንስሳት ለስነልቦና ህክምና መልካም እንደሆኑና ጭንቀትን እንደሚያቀሉ ይናገራሉ። ሊያ ተከር የስነ አይምሮ ሐኪም ናቸው።
So we are seeing that there has been
ሰዎች በድመቶችና በውሾቻቸው አማካኝነት መልካም የሆነ ለውጥ ሲያደርጉ አይተናል። እንስሶች በከባድ ወቅት አጋር ሲሆኑ ማየት ይችላል።
ምንም እንኳን በወረርሽኙ ወቅት የነበረው ሁኔታ የቤት እንስሳት ፍላጎት እንዲያየል ቢያደርግም በአሁኑ ሰዓት እየጨመረ የመጣው የኑሮ ውድነት አዲስ የቤት እንስሳት ባለቤቶችን ተስፋ እንዲቆርጡና የቤት እንስሳቶቻቸውን ለሌሎች እንዲያሻግሩ እያደረገ ነው።
አድማጮቻችን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ተጠምን አብረናችሁ ያመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በምስልና ድምፅ ቅንብር ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኝ። ደህና ደሩ።